አዲሱ ጥያቄ ለሰ ጥያቄ
ጠይቅ።
የንባብ ፍጥነት እንዴት ነው?
የሀገር ጉዳይ እንደምንለምተው ያመመኛኔ ነው መዛወት አለ ሰመጮ ያሳቀነ ፕሮግራም እየተደምጦ ባንተ ጋር ብዙ ቀጠሮ ሰጠነ በዚህ ጊዜ በጠረሙ ጉድ
የለም የለም ይበቃኝ
አይደለም መጣን በጣም
ተቅድሙ የንጉሴ ንፋስ ሁሉ የሚፈጥን ነው። ታዲያ አዲሱ የምናስተዋውቀው እንግዳችን ስለ ንባብ ፍጥነት አይደለም። የንባብ ፍጥነት እንኳን አሁን አንተ ባሳየን ግልጋል ይደረግ ይችላል ይላል ያጻጻፍ ፍጥነቱ ያስገርማል እናም እንድንነጋገር ያደርጋል።
ጥሩ የንባብ ፍጥነት ብትል በጣም ፍጥነታቸው አስገራሚ የሆኑ አንባቢዎች አሁን ስመጥራት ባስፈልገኝም ከላይ እስከታች ገጽ እንዲህ አየት ታርገው ማንበብ ደግሞ ገለጥ ያደርጋሉ። ከላይ እስከታች አየት እንዲህ ፍጥነት ያላቸው አንባቢያን አሉ።
አዲሱን ሌላ ቦታ ይወስድንና ከእንግዳችን ሰዓት እንዳንነጥቅ ላንቀማ እንጂ ያልከውን ማጉላት አንድ ነገር ልበል። ባጭሩ ልክ አሁን አንተ እንደገለጽከው ይሄ በአንድ ጊዜ አየት አድርጎ ብድግ የሚደረግ አይን አደራረግ ይሄ ፎቶግራፊክ የሆነ የንባብ ፍጥነት ፈጣን ንባብ እንደ ጥበብም እንደ ትምህርትም ለብዙ ነገር ይረዳል። ታዲያ ወደ ወጋችን ስንመለስ በንባብ እንኳን አንድ መጽሐፍ ይዘው ሰዎች ብዙ ጊዜ የሚቆዩት ይላል ወዳጃችን ለመጽሐፉም ጊዜ የፈጀበት አይመስልም። ቁጥሩ ምናልባት ከራስ ደነገጠ 16 መጽሐፍ ጽፏል።
60 ዓመት አልሞላው
በፍጹም አልሞላው።
የኔ ቅድመ ንባብ ምን ውስጥ ተመደበ?
ይሄ የፍጥነቱን ንባብ እናሳምረውን ያህል ታዲያ መረዳትም ይፈልጋል። ያነበብከውን ውስጥ ማስቀረትንም ይፈልጋልና ማንበብ ብቻ ሳይሆን ምን ያህል ተገነዘብ ነው ስላለ አንዳንድ ደጋግሞ የሚያነቡ ሰዎች ምክንያታዊ ናቸው። ጭንቅ ድቅቅ አድርገው የጥናት የሚመስል አይነት ንባብ ያነባሉ። ልብ ወለዱን ሲያነቡ ከታሪኩ ጋር ለመዋሃድ የሚሞክሩ ይመስለኛል። ቶሎ የሚገባውምና የሚይዝም አለ። ታዲያ የ17 መጽሐፍት ደራሲው እንግዳችን እንዴት አድርጎ እንደተጻፈለት ፍጥነቱ የድርሰት ጥራቱን አውቆ ደርሶበት ይሆን ይህን ሁሉ እንነጋገራለን።
ጥሩ ነው።
አለማየሁ ማሞ የበርካታ መጽሐፍት ደራሲ በቁጥርም በስምም ለመጥራት የምንቸገር ይመስለኛል። እንዲሁም በጋዜጠኝነት ሙያ ኢትዮጵያ ውስጥ አገልግለህ ነው ወዲህ ወደ ዩናይትድ ስቴትስ የመጣኸው። ዛሬ ምጥን ነገር ግን በተከታታይ የመጽሐፍት ይዘት ላይ የምንነጋገርበትን ወግ እንደው ለመንደርደሪያ እንዲሆነን ኑሮ በአሜሪካ በምክንያት ጎላ ብሎ የሚታይ መጽሐፍ ይመስለኛል። በርካታ ናቸው ስል ሶስትም አራትም ወይም ብዙ ከዛ ያላለፈ ሊመስል ይችላልና ለመሆኑ ምን ያህል መጽሐፍት ለንባብ አብቅተሃል አለማየሁ?
አመሰግናለሁ አሉላ። አሜሪካ በኖርኩባቸው 16 ዓመታት የሀገር ቤቱን ሳይጨምር 16 መጽሐፍትን አሳትሜያለሁ። በአማካይ በአመት አንድ ማለት ነው። እንግዲህ ደግሞ 2018 በአውሮፓውያኑ አቆጣጠር እያንኳኳ ስለሆነ እንዲሁ 17ኛው መጽሐፍ ጨርሼ የአርትኦቱን ስራ እየሰራው ነው። ስለዚህ መጽሐፍቱ 16 ናቸው።
በመግቢያችን ከአዲሱ ጋር እንደረደራለን። ገነን ካደረግኩት ምናልባትም ለንባብም እንኳን ጊዜ በማይበቃበት ሁኔታ ውስጥ ነው ለመጽሐፍ የቻልክ የሚመስለውና 16 ዓመታት በአንድ ዓመት አንድ መጽሐፍ ማሳተም አለብኝ የሚል ቁርጥ ያለ አቋም ላይ ከመድረስህ ነው ወይስ የመጽሐፍቱ ሐሳቦች እየመሩህ ነው 16ቱ ጋር ያደረሱ?
ሁለቱም ነው አሉላ፣ ሁለቱም ነው። በመጀመሪያ የሚመጡት ሐሳቦች ናቸው። አንድ ምሳሌ ልስጥ። 2018 ላይ የማሳተመው መጽሐፍ ውስጥ እናንብብዬ የሰጠሁትን የሴሚናር ወረቀት ሰክስጌው ነበረ እና ከ350 እስከ 400 ገጽ መሄዱን ሳይ ይሄ እናንብብ እኮ ራሱን የቻለ ትልቅ ጻፍበት የሚገባ ጉዳይ ነው እና ነጥዬ ላወጣው ይገባል ብዬ አስብ። ተመልከት እንግዲህ አሁን 2018 የመጽሐፍ እቅድ በአመት አንድ መሆኑ ቀርቶ ወደ ሁለት ዘለለ ማለት ነው። ስለዚህ የሚመሩኝ ሐሳቦቹም ናቸው አንድ፣ ሁለተኛ እኔ የሚያረኩት ውሳኔ ነው። አንድ ቀን ቁጭ ብዬ ተራ ሂሳብ ሰራው። በአመቱ 365 ቀናት አሉ። በቀን አንድ ገጽ መጽሐፍ ብችል አንድ ገጽ በአመት 365 ገጽ ያለው የዳጎሰ መጽሐፍ አሳተምኩ ማለት አይደለም ወይ ብዬ አሰል ነው። ከዛ ነው ተነስቼ ለራሴ ቃል የገባሁት እና በእርግጥ በየቀኑ መጽሐፍ ላትችል ትችላለህ በተለያየ ምክንያት፣ ግን ስትመጣ ማካካስ ነው። እንደዛ እያደረግኩ በመሄዴ ነው ይህንን አካሄድ መጠበቅ የቻልኩትና ቁጥሮቹም አንገት ለአንገት የተያያዙት።
መልካም አለማየሁ፣ ገፋ ተደርገው የሚጠየቁ ሁኔታዎችን ያለው አሁን ባነሳቸው ጉዳዮችም ብቻ ቀደም ብዬ እንዳስተዋወቅኩት ይሄ መንደርደሪያ ወግ ነውና ደግ ደጉን ቀለል ቀለል ያለውን ላንሳ። 16 መጽሐፍ ለመጽሐፍና ወደ 17ኛው ለመሄድ የተንደረደርክበትን ለራስህም ያስቀመጥከው መመሪያ እንበለው እንደ አቋም ቁርጥ አድርገህ ወሰድከውን ሐሳብ ነግረህናል። በቀን ውስጥ አንድ መጽሐፍ ምናልባትም ቀላል ሊመስል ይችላል በዛች መንገድ ብቻ ሲታይ፣ ነገር ግን የቤተሰብ ህይወት አለ፣ የአሜሪካን ሀገር ህይወት በራሱ ለመኖር በሚደረጉ ግብግቦች ብቻ አዳጋጅነቱ ብዙ የሚነገርለት ነውና፣ በዚህ ደረጃ ይህን ሁሉ ቁጥር ባለው የጽሁፍ ስራ መጠመድ እንዴት ቻልክ? ቤተሰባዊ ህይወት፣ ልጆች፣ ቤተሰብ አለ ሆይ? እግረ መንገድህን ትነግረናለህ። በአንድ መድረክ ተገኝቼ የቤተሰቦችህን አስተዋጽኦም ስትገልጽ ያደመጥኩበት አጋጣሚ አለና አያይዘህ እሱንም ንገረን። አሁንም እንዴት ይቻላል እያልኩ ነው።
መልካም ነው። እንግዲህ ተችሎ ያየሁት በሁለት ምክንያቶች ይመስለኛል። ግን አስቀድሜ ይሄን ያልከውን ነገር ትንሽ ልንገው። እንደማንኛውም የቤተሰብ አስተዳዳሪ የሁለት ልጆች አባት እና ባለትዳር ነኝ። አቅርቦት ይመለከተኛል። ስለዚህ በሳምንት 40 ሰዓቶች እሰራለሁ። ሙሉ ጊዜ ነው የሚሉት እዚህ ሀገር። እንደገና አማራለሁ። እርግጥ ለትምህርቴ በአካል ወደ ክፍል መሄድ የለብኝም። ሁሉ በድረገጽ ነው። ተማሪ ነኝ።
ምንድን ነው የምታጠናው?
አሁን እያጠናው ያለሁት አጠቃላይ እውቀት ወይም ኢንተርዲሲፕሊናሪ ስታዲስ የሚሉት ነው እና በሚቀጥለው አመት መጀመሪያ የመጀመሪያ ዲግሪን አገኛለሁ። ከዛ በኋላ ወደ ሁለተኛው ዲግሪ ስሄድ ግን በአገልግሎትና በአመራር ጉዳይ ላይ የሚቀጥለውን ዲግሪ ለመስራት እያሰብኩ ነው። ግን ገና አልወሰንኩም እና እነዚህን ሁሉ ተሸክሜ ነው በተረፉ ሰዓቶች የምጽፈው። ከጓደኞቼ ጋር አንዳንዴ የቀኑ 24 ሰዓት አልበቃ ካለ ከሚቀጥለው ቀን ተበደረ ይያልኩ ቀልጋል። አካሄዴ እንደዛ ነው። አንዴ ተቻለ ላልከኝ ግን ዋና ምክንያቶች ብዬ የምላቸው ሁለት ናቸው። አንዱ መጻፍ ላንተ ምንድነው? ለአንዳንዶች መጻፍ መዝናኛ ነው። ለአንዳንዶች መጻፍ ጊዜ ማሳለፊያ ነው። ለኔ ግን መጻፍ ጥሪ ነው። የህይወት ጥሪ ስለተሰጠኝ መጻፍ አለብኝ። ይሄ እንደ መልህቅ የያዘኝ ነገር ነው። ሁለተኛው ካልኩ ነገሮች አንፃር ማይካደው ረድኤተ እግዚአብሔር ነው። የእግዚአብሔር እጅ ባንተ ላይ ከሌለ እንደዚህ በብዙ መስኮች ውጤታማ ልትሆን አትችልም። ማለት ሙሉ ጊዜ ሰርተህ ቤተሰብ አስተዳድረህ ትምህርትን ተከታትለህ እንደገና በደራሲነት ልትታወቅ አትችልም። ስለዚህ ሁለተኛውና የማይታለፈው ሚስጥር ረድኤተ እግዚአብሔር ነው ብዬ ነው የማስበው።
ይገርም ነው። አለማየሁ፣ የመጽሐፍህን ገጾች ገለጥ ገለጥ እያደረግን መነጋገር ይጠይቃል። የብዛታቸውን ያህል ይዘቱንም መፈተሽ ይጠይቃል። አድማጮች በዚህ ሰዓት ምናልባትም እንድንጠይቀው እንድንመረምር እንድናነሳ የሚያደርጉት ጉዳይ ይመስለኛል። ለማስታወቂያ ያህል ነው የጀመርነውና ትውውቁን እስኪ በርዕስም ገፋ እናድርግ። የመጽሐፎችህን አንተም ራስህ ለመዘንጋት የምትቃረም መሆኑን ከቃለ ምልልሳችን በፊት ገልጸህልኛል። 16 መጽሐፍት ናቸውና ማና ማለት ያስቸግራል። 16 መጽሐፍት ያንተ ድርሰቶች ናቸውና እስኪ የሚመጡልህ በርዕስ ደረጃ እንኳን አስተዋውቀን።
እሺ፣ ርዕሳቸውን ልናገር። ማስታወሻዬን አውጥቼ ይዣል። ብዙ ቦታ በቃሌ ልናገር ሞክሬ ሁለቱን ወይም ሶስቱን እየረሳው አንዳቸው እንዳላስቀይም መጠንቀቅ ጀምሬያለሁ።
መጽሐፎችን እንዳታስቀይም ነው የምትለኝ?
አዎ፣ መጽሐፎቼ ብዙ ባለመነሳት ቅያሜ እንዳያመጡ። ከአንድ እስከ 16 ብጠራቸው፣ አንድ የማዕበል መንገደኞች፣ ሁለት የብርታቱ ሚስጥር፣ ሶስት እና አራት የዘመኑ ሰውና ለተሰጠኝ እድሜ፣ ሁለቱም የግጥም ስብስቦች ናቸው። አምስት ቅድስናን መፈለግ፣ ስድስት እነማን ነበሩ፣ ሰባት ያነሳኸው ኑሮ በአሜሪካ፣ ስምንት የህይወቴ ፈርጦች ወይም ክፍል አንድ የህይወቴ ታሪክ ነው፣ 10 ይቅር በሉኝ፣ 11 ምን ልታዘዝና ሌሎች ሰባት አጫጭር ታሪኮች፣ 12 የገበታ ወጎች፣ 13 ታላቁ ሩጫ፣ 14 ልጆች የእግዚአብሔር ስጦታዎች፣ 15 የብዕር ትሩፋት የማህበራዊ መገናኛ ብዙሃን ጽሁፎች ስብስብ ነው፣ 16 የንስር መንገድ እና ሌሎችም አጫጭር ታሪኮች የሚሉ ናቸው።
ግሩም ነው። 13 ላይ ይመስለኛል ታላቁ ሩጫ ብልሃል፣ ቶሎ ፈጥኖ ሰው የሚከሰትለት በአዲስ አበባ በየጊዜው የሚደረገው ታላቅ ሩጫ ነው። ምናልባት ከዛ በተለየ ጭብጥ ላይ ያተኮረ ሊሆን ይችላል። አንዳንድ ስራዎች መንፈሳዊ ይዘት ያላቸው እምነት ወይም ሃይማኖት ቀመስ ክርስትና እምነትን ቀመስ የሆኑ መጽሐፍት ይመስሉኛል። የመፈተሽ ድላይ ገጠመኝ የተወሰኑትን ብቻ ነውና እስኪ ሁለቱን ጥያቄዎች እናልስልኝ። ዘጠነኛም ተዘለው ከሆነ አስተውሰን የተዘለለ መስሎብ ሰምቶኛል።
ሁለቱን አገጣጥማለሁ ብዬ ነው አንዱን ይዘለል። በመሃል አንድ ጻፍለት የሚል መጽሐፍት አለኝ። መጽሐፍት የሚለውን ቃል ራሴ ነኝ የፈጠርኩት።
ምን ማለት ነው?
ያ ደግሞ የእንግሊዘኛውን ቡካዚን የተረጎምኩበት ነው። አንድ ጊዜ የወረቀት እጥረት እና የህትመት ውድነት በነበረ ጊዜ ትራይ ቡካዚን የሚል አንድ ጽሑፍ አንብቤ ነበር። ቡካዚን ማለት ቡክ ኤን ማጋዚን፣ መጽሐፍና መጽሔትን በአንድ ላይ ማለት ነው። እና በአማርኛ ምን ብዬ ልፍታው ብዬ መጽሐፍት፣ መጽሐፍና መጽሔት የሚል ቃል ፈጥሬለታለሁ። እና በሚሄድባቸው ክፍለ ግዛቶች ሁሉ የስነ ጽሑፍ ስልጠና ስሰጥ ሰዎች ሲጨርሱ የምስክር ወረቀት እንደሚሰጣቸው ሁሉ እኔ ያችን ነው ለሰዎች በስጦታ ማድላቸው እና ጻፉ እያልኩ የማበረታታበት ነው። እና የተዘለለው እሱ ወደ ታላቁ ሩጫ ስመለስ እንዳልከው አጻጻፌ በሁለት አይነተኛ መደቦች ይከፈላል። ለጠቅላላ እውቀት የሚጠቅሙ እና ለነፍስ እውቀት የሚበጁ ብዬ ለሁለት ከፍላቸዋል። እና እንደ ጠረጠርከውም ታላቁ ሩጫ ስለ ሀገራችን የሩጫ ታሪክ፣ ስለ ታላቅነታችን የሚያወራ ሳይሆን ምንም እንኳን ያንን በምሳሌነት ቢጠቀምም የሚያወራው ስለ ህይወት ሩጫ ነው። ሁሉም ሰው ይሮጣል፣ አንድ ቀን ይጨርሳል፣ የሚጨርስበት ቀን አለው። እና ያንን ሩጫ እንዴት ነው በድል መጨረስ የምንችለው ብዬ ሰዎች ያላዩትን ሌላ አንግል ነው የማሳየው በዚህ መጽሐፍ። እና የሚገርመው ግን ምድራዊውም ይሁን ሰማያዊው ሩጫ በጣም ተመሳሳይነት አላቸው። በነገራችን ላይ ምድራዊው ከሰማያዊው ይኮርጃል እንጂ ሰማያዊው ከምድራዊው አይቀርም። ስለዚህ ብዙዎቹ መርሆች ከዛ የተወሰዱ ናቸው። ለምሳሌ አንዱን ባነሳ መለማመድ እና መመዝገብ የሚሉ ነገሮች አሉ። ያ ይገላበጣል። በምድራዊው ሩጫ አስቀድመህ ትለማመዳለህ፣ ሚኒማውን ታሟላለህ፣ ከዛ ሄደህ ለውድድሩ ትመዘገባለህ። ሰማያዊ ከሆነ ግን አስቀድመህ ተመዝግበህ ነው ወደ ልምምድ የምትገባው። እንዲህ አይነት ብዙ ያልታዩ ሚስጥሮችን ተነትንበታለሁ። ቁጥር አንድ ላይም ያነሳሁትን የማዕበል መንገደኞች እንዲሁ እንደ ምሳሌ ብንወስደው ብዙ አድማጮችህ የማዕበል ዋናተኞች ከሚባለው ተከታታይ ድራማ ጋር ዝምድና እንዳላቸው አስባለሁ። እኔ ደግሞ ማዕበል ላይ ከሚዋኝ ይልቅ ሰዎችን ማዕበል ላይ መንገደኛ አድርጌ ነው የሳልኳቸው። እና ከግራ ከቀኝ የሚያንገላታን ሚዛን የሚያስተን ሲመቸውም አንገዳግዶ የሚጥለን ማዕበል ሁሌ አብሮን እንደሚኖር ነው ይሄ መጽሐፍ የሚናገረው። ግን ተነስቶ መቀጠል የሚባል አማራጭም እንዳለ ያመለክታል። ይሄ ነው እንግዲህ ከሞላ ጎደል።
አለማየሁ፣ የመንደርደሪያ ወጋችን እንቋጫለን። ከመጽሐፍት ገጾች ገለጥ ገለጥ አድርገን በመጽሐፍት ይዘትና በድርሰት እንዲሁም ንባብ ዙሪያ ለሚኖሩን ተከታታይ ወጎቻችን የምንደርድር ያህል ነው። ለአሁኑ ለጊዜ አመሰግናለሁ። መልሼ እንደማገኝ ተስፋ አድርጋለሁ። እግዜር ይስጥልኝ።
እኔም ስለተሰጠኝ እድል አመሰግናለሁ። ደግመን እስክንገናኝ እንግዲህ አድማጮች ቢያንስ ወደ ፌስቡክ ገጽ እየሄዱ አንዳንድ አጫጭር ጽሑፎችን እያነበቡ እንደሚጠብቁን ተስፋ አለኝ። አመሰግናለሁ።